የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንበታችኋል? ያልን ያክብሮት ሰላምታችንን እናስቀድማለን። የዛሬ የካቲት 16 2006 ዓመተ ምህረት ወይም እንደ አውሮፓ አቆጣጠር የፌብሩዋሪ 23 2014 የኢትዮጵያ አንድነት ሬዲዮን ሳምንታዊ ስርጭት የተለያዩ ፕሮግራሞችን አካቷል። በቅድሚያ ኢትዮጵያውያን በፋሺስት ጣሊያን የተጨፈጨፉበት 77ኛ ዓመት ዕለቱ የካቲት 12ን በመዘከር የተሰናዳ ጽሑፍ እናነባለን። በመቀጠልም የሳምንቱን ዋና ዋና ዜናዎችን እናስደምጣለን። ከዜናዎቹ በኋላ የሬዲዮን ሳምንታዊ መልእክት ይቀርባል። በመጨረሻም አንድ የስብሰባ ጥሪ መልእክትና ከድረገጽ የተገኘ ኢሳት ገለልተኛ ይሁን ዘንድ እንደገና ይዋቀር የሚል ጽሑፍ እናስደምጣለን። እንግዲህ አድማጮቻችን የለቱን ፕሮግራማችንን በጥሞና እስከመጨረሻው እንድትከታተሉ የተለመደውን ያክብሮት ግብዣችን ያስቀደምን የዛሬውን ፕሮግራም የሚመሩት ወርቁ ሞላ ቴድሮስ በቀለና ተኮላ ወርቁ ሞላቸውን እየገለጽን ፕሮግራማችንን በተከታዩ ሙዚቃ እንከፍታለን።
Oh, yeah. የካቲት 12ቱ ጥቋቁር ሰማዕታት ኢትዮጵያና የአፍሪካ ጉርመናገሻ ከተማ በሆነችው በአዲስ አበባ ውስጥ ካሉት ሐውልቶች መካከል አምስቱ በኢትዮጵያና በኢጣሊያን መካከል በ1886 ዓመተ ምህረትና በ1928 እስከ 1933 ዓመተ ምህረት ለተደረጉ ጦርነቶች የድልና የግፍ መታሰቢያ የታነጹ ናቸው። አራዳ ጊዮርጊስ የሚገኘው ያዷን ድል የምንዘክርበትና 4 ኪሎ አደባባይ ላይ የቆመው የሚያዝያ 27ን የነጻነት የድል በዓል ለመዘከር የቆሙ ሐውልቶች 2 ሐውልቶች ናቸው። ከዚህም ሌላ ለጋ የሚገኘው የይሁዳ አንበሳ ሐውልት ደግሞ በፋሺስት ኢጣሊያን በ1928 ዓመተ ምህረት ዘር ፎቶ ወስዶ የነበረና በጥቅምት 23 1955 ዓመተ ምህረት እንደገና ተመልሶ የቆመ ነው። አሁን በባቡር መስመር ግንባታ ሰበብ የተነሳውና በ5 ኪሎ ብሔራዊ ሙዚየም ውስጥ የቆመው የብፁዕ አቡነ ጴጥሮስ ሐውልትም 4ኛው ማሳያ ነው። 5ኛውና በቁመቱ ከሁሉም የበለጠው ደግሞ በ1951 ዓመተ ምህረት በዩጎዝላቪያው ፕሬዚደንት ማርሻል ዴኒስ ቲቶ ልዩ ድጋፍ እንደገና የቆመው የ6 ኪሎ የካቲቱ 12ቱ ሰማዕታት መታሰቢያ ሐውልት ነው። 2 የድል ማብሰሪያ ሐውልቶች እና 3 የመከራና የእልቂት መዘከሪያ ሐውልቶች ቆመዋል። ይህ ጽሑፍ ያካተተው ስለዚህ ስለ 5ኛው ሐውልትና ሊዘክራቸው ስለ ቆመው በመቶ ሺህ ስለሚቆጠሩ ሰማዕታት ይሆናል። የካቲት 12 ቀን 1929 ዓመተ ምህረት የዋለው በዕለተ ዓርብ ነበር። ሩዶልፍ ግራዚያኒ የአዲስ አበባ ሕዝብ ረፋዱ ላይ 4 ሰዓት ከቤተ ክርስቲያን ቅዳሴ መልስ በገነተ ልዑል ቤተ መንግሥት ፊት ለፊት የዛሬው የአዲስ አበባ ዩኒቨርሲቲ 6 ኪሎ ካምፓስ ፏፏቴው ጋር ነው እንዲሰበሰቡ አዘዘ። ለነዲያንና ለችግረኞችም ለእያንዳንዳቸው 2 ሊሬ እንደሚሰጥ ጭምር አስለፈፈ። ነገር ግን ልክ 4 ሰዓት ይጀምራል የተባለው ፕሮግራም እስከ 4:55 ድረስ ሳይጀምር ቀረ። ሰበቡም የግብፃዊው አቡነ ቄርሎስ ታምም ያለው ብሎ በመቅረቱ ወይም በመዘግየቱ የተነሳ ነበር። እስኪመጣም ድረስ የዕለቱ መርሃ ግብር ለአንድ ሰዓት ያህል ዘገየ። ወታደሮች ተላኩና አቡኑ ልክ 4:55 ሲሆን ቤተ መንግሥት ደረሰ። ወንበር መጣለትና ከግራዚያኒ በስተቀኝ በኩል ከከፍተኛዎቹ የፋሺስት ባለሥልጣናትም ጎን ተቀመጠ። ከግራዚያኒም በስተግራ በኩል ጄኔራል ጋሪባልዲ፣ ደጃዝማች ኃይለ ሥላሴ ጉግሳ የአጼ ዮሐንስ ልጅ ራስ ኃይሉ፣ የጎጃሙ ንጉሥ ተክለ ሃይማኖት ልጅ እና ከሌሎችም ባንዳዎች ጋር ተጎልቶ ነበር። ልክ 5 ሰዓት ሲል ግራዚያኒ ሻኛው እንዳበጠ ኮርማ ቁና ቁና እየተነፈሰ ኢትዮጵያውያንን ያበሻቅጥ ጀመር። ይኸው አለሁ ሞቷል እያላችሁ የምታወሩትና የምታስወሩት ሁሉ ከንቱ ሟርት ነው እያለ የኢትዮጵያን ሕዝብ በገዛ አገሩና በገዛ መሬቱ ላይ ያዋርደው ጀመር። ግራዚያኒና ተባባሪዎቹ የነበሩት ቦታ ወደ ራስ መኮንን አዳራሽ መግቢያ በር ላይ ያለው የቤተ መንግሥቱ በረንዳ ላይ እንደ ነበር ልብ ይላል። ልክ 5 ሰዓት ከ15 ሰዓት ገደማ ሲሆን አብርሃ ደቦጭና ሞጎስ አስጎዶም የተባሉት 2 የኤርትራ ክፍለ አገር ተወላጆች ከበረንዳው በላይ ባለው ፎቅ ላይ ግራዚያኒ ከቆመበት ስፍራ ላይ ጥቁር ሸሚዝ፣ ፋሺስቶች ለባንዶች ያለበሱት የነበረውን ወታደራዊ የአስካሪስ ልብስ ለብሰው ኩታቸውን ተከናንበው ታዩ። ዐይኖቻቸው በንቃት ይንተገተጋሉ። ልክ 5:30 ሲሆን ለነዲያን ምጽዋት መሰጠት ተጀመረ። በስፍራው ከ3200 በላይ ነዲያን ተሰብስበው ነበር። እንዲሁም ግብር ሊበሉ የመጡ በርካታ የአዲስ አበባ ነዋሪዎችም ግራዚያኒና ግብር አበሮቹ ከቆሙበት ስፍራ በ10 ወይም 12 ሜትር ርቀት ላይ ከበው ቆመዋል። ከሰዎቹም ፈንጠር ብለው ከ90 የማያንሱ መትረየሳቸውን የደገኑ ሶላቶዎችና አስካሪዎች በተጠነቀቅ ቆመዋል። ነዲያኑን ከበረንዳው አካባቢ ራቅ እንዲሉ ይገፏቸው ጀመር። ጫጫታና ውካታው ከፍ ብሎም ለ10 ደቂቃዎች ያህል ተሰማ። ነገር ግን ኢያን ካምፕል ዘ ፕሎት ቱ ኪል ግራዚያኒ ብሎ በ2003 ዓመተ ምህረት ባሳተመው መጽሐፍ ውስጥ እንደዘገበልን ከሆነ በግምት ከ5:40 እስከ 5:45 ድረስ ባሉት 5 ደቂቃዎች ውስጥ ተከታትለው ቦምቦች እና አብርሃ ደቦጭና ሞገስ አስገዶም ካሉበት ደርብ ላይ ቁልቁል ተወረወሩ። የመጀመሪያው ቦምብ እንደተወረወረ ብዙዎቹ ታዳሚዎች ለስብሰባው ማድመቂያ መድፍ የተተኮሰ ነበር የመሰላቸው። ሁለተኛው ሲወረወር ግን አቡነ ቄርሎስና ግራዚያኒ መሬት ያዙ። በስተግራ በኩልም ያሉት 2 ጠባቂዎች ወዲያውኑ ሞቱ። ሦስተኛውም ሲወረወር ግራዚያኒ ወደ ቤተ መንግሥቱ ሊገባ ፊቱን አዙሮ መሸምጠጥ ጀምሮ ነበር። ሆኖም የሦስተኛው ቦምብ ፍንጣሪዎች አቆሰሉት። ዳኒሎ ብሪንዴሊ የተባለው የካሜራ ባለሙያም እየደማና እያቃሰተ የነበረው ግራዚያኒን ከወደቀበት አንስቶ ከአምስት ከአምሳ እስከ ስድስት ባሉት አስር ደቂቃዎች ውስጥ ወደ መኪናው ከተተው በፍጥነት ወደ ኦስፒዳሌ ኢታሊያኖ የኢጣሊያን ሆስፒታል ለማለት ነው የዛሬው ራስ ደስታ ሆስፒታል መሆኑን ልብ ይላል። ወሰዱት ከየካቲት 12 ቀን 1929 ዓ.ም ተመረተ ከቀኑ 6 ሰዓት ጀምሮ እስከ የካቲት 14 ቀን 1929 ዓ.ም ከምሽቱ 1 ሰዓት ድረስ ከ30 ሺህ በላይ ኢትዮጵያውያን በግፍ ተፈጁ። የሚነገረው ቁጥር በአዲስ አበባ ብቻ የተፈጸመው እንግዲያ የሚያሳይ ብቻ ነው። በደብረ ሊባኖስ ገዳምና በዝቋላቦ አቦ የተረሸኑትም መነኩሳትና ምዕመናን እጅግ በርካታ ናቸው። በ1934 ዓ.ም ተመረተ የመጀመሪያው የካቲት 12ቱ ሰማዕታት መታሰቢያ በዓል በተከበረበት ዕለት የወጣው የአዲስ ዘመን ጋዜጣ ክስተቱን እንዲህ ሲል ነበር የዘገበው። ያችን ቀን እናስባት አንርሳት። የኢትዮጵያ ሰማዕታት የክብር አክሊል የተቀበሉባትን፣ ደማቸው እንደ ጎርፍ በግፍ የፈሰሰባትን፣ ስጋቸው እንደ ክትፎ የተከተፈባትን፣ አጥንታቸው እንደ ገል የተከሰከሰባትን ዕለት አርብን ያችን ቀን አንርሳት። መቼም የዕለት አርብ መከራና ሐዘን ማለቂያ የለውም። አስቀድሞ ንጹሕ ክርስቶስ በዕለት አርብ በ33 ዓመቱ አልነበር የተሰቀለው? የካቲት 12 1929 ዓመተ ምሕረት ደግሞ ሁለተኛው የንጹሐን ደም በከንቱ የፈሰሰበት ዕለት ሆነ እያለ ይቀጥላል። የዚህም ጊዜ አርበኞቻችን ነቃ ቆፍጠን ብለው ታጠቁ። የደረሰው ግፍ የተፈጸመው የግፍ ግፍ አበረታታቸው። የነጭ ፋሽስቶች ግፈኝነት እንደ ግርሳት መላካላቸውን አንገብግቦት ኖሮ ኢትዮጵያ እየበረታች ሄደች። ጥቁሮችን አርበኞች በከንቱ የተከነበለው የጥቋቁሮቹ ሰማዕታት ደም አጀግኗቸው ኖሮ ከሸዋ እስከ ሽራሮ፣ ከኦሜድላ እስከ ቁራሄ፣ ከሞያሌ እስከ ዥማ፣ ከዱር ቤቴ እስከ ሚሌ አንጠራወዛቸው፣ አንቀሳቀሳቸው። የጥቋቁሮቹ ሰማዕታት ደም እጅግ ኑሮና ግሞ የፋሽስትን ኃይል ይለበልበው ገባ። ራስ አበበ አረጋይ፣ ራስ መስፍን ስለሺና ወንድማቸው ሌተናል ጀኔራል ደጃዝማች ይልማ ስለሺ፣ ደጃዝማች አባ ኮራን፣ ፊታውራሪ ገረሱ ዱኪ፣ ፊታውራሪ ገለታ ቆሪቶ፣ ፊታውራሪ በቀለ ወያ ልጅ ጃጋማ ኬሎ፣ ደጃዝማች ፀሐይ እንቆ ስላሴ፣ ደጃዝማች ተሾመ እንቆ ስላሴ፣ ደጃዝማች ፀሐይ እንቆ ስላሴ፣ ደጃዝማች ተሾመ እንቆ ስላሴ፣ ራስ ስዩም መንገሻና ባለቤታቸው እና ሌሎችም ሆነው ከያሉበት የጣሊያንን ወራሪ ለመመከት ተንቀሳቀሱ። የሸዋዊ፣ የወሎ፣ የጎጃሙ፣ የጎንደሩ፣ የትግራዩ፣ የከፋው፣ የጋምጎፋው፣ የሊባብሩ፣ የሲዳማው፣ የአሩሲው፣ የሲዳሞው፣ የባሌውና ሐረርጌው በአንድነት ሆነው ከገጠር እስከ ከተማ ተንቀሳቀሱ። አንገዛም አሉ። የገጠሩና የከተማው ሕዝብም በአንድነት ስለ ተረዳዳም አለሁ አለሁ ይል የነበረው የፋሽስት ጦር እንደሌለ ሆነ፣ ኢምንት ሆነ። ሕዝብ ሲተባበርና ሲረዳዳ አለሁ አለሁ የሚሉ ግፈኞችና ጭቋኞች የሉ። መረዳዳቱና መተባበሩም በጦርነትና በጭንቅ ሰዓት ብቻም ሳይሆን በአንጻራዊ ሰላምም ወቅት መደገም እንዳለበት ለማስታወስ እንወዳለን። ይህ በእንዲህ ሳለም የኢትዮጵያ ንጉሠ ነገሥት መንግሥት በፋሽስት ጣሊያ ስላለቁት ወገኖቻችንና ስለ ደም ካሳቸው በተመለከተ ጥያቄ ማቅረብ የጀመረው ከ1936 ዓ ም ወዲህ ነው። ጥያቄውን የበለጠ ፖለቲካዊና ዓለም አቀፋዊ ይዘት እንዲኖረው አድርጎ የሊግ ኦፍ ኔሽን ወደ ተባበሩት መንግሥታት ድርጅት በተቀየረበት የመጀመሪያው ዓመት ላይ በ1938 ዓ ም የኢትዮጵያ መንግሥት ለመንግሥታቱ ማኅበር ሦስት ጥያቄዎች አቅርቦ ነበር። አንደኛ፣ ለኢጣሊያ ፋሽስታዊ መንግሥት ወረራ መነሻ የሆኑት ጥንታዊ ክፍለ ሀገሮች ኤርትራና ሶማሊያ ለኢትዮጵያ እንዲመለሱላት የሚል ነበር። ሁለተኛው፣ ለተቃጠሉት አብያተ ክርስቲያናት፣ ለተበረበሩትና ለተዘረፉት ንዋየ ቅዱሳት፣ ለተደመሰሰው የኢትዮጵያ ሕዝብ ሀብትና ንብረት፣ ከሁሉም በላይ ደግሞ በግፍ ለተሰዉት ከ750,000 በላይ ንጹሐን ኢትዮጵያውያን ሕይወት የኢጣሊያንን መንግሥት ካሳ እንዲከፍል የሚጠይቅ ነበር። ሦስተኛው ጥያቄ ደግሞ በኢትዮጵያ ለተፈጸሙት ወንጀሎች ሁሉ አብይ ርዕስ ሆኖ የሚገመተው በግሪያዛኒ መሪነት የተፈጸመው የካቲት 12 1929 ዓመተ ምሕረቱ እልቂት ከማናቸውም የፋሽስት የግፍ ሥራዎች ሁሉ ከፍተኝነትና ኢሰብአዊነት ስላለውም ጭፍጨፋው እንዲፈጸም ትእዛዝ የሰጡት የጦር አዛዦችና ግብረ አበሮቻቸው በሙሉ ፍርዳቸውን ግፉን በሠሩበት ቦታ እንዲቀበሉና ግፍ ስለተፈጸመባቸውም ወገኖቻችን የደም ካሳ እንዲከፍሉ የሚጠይቅ ነበር። በሁሉም በሦስቱም ጥያቄዎች ውስጥ ገኖ የሚታየው ጥያቄ የጥቁሮቹ ሰማዕታት ጩኸት ነው። ሆኖም ግን በሚያዝያ 1940 ዓ ም ኢትዮጵያ ያን ጊዜ በምክትል የውጭ ጉዳይ ሚኒስትሯ በነበሩት ክቡር አቶ አክሊሉ ሀብተወልድ አማካይነት ያቀረበችው አቤቱታ ተቀባይነት አግኝቶ ነበር። ይህንም ውሳኔ እንደ ኔዘርላንድና ኢራን የመሳሰሉት አገሮች በፓርላማዎቻቸው አቅርበው አጽድቀውታል። ነገር ግን የኢጣሊያና የሮማንያ መንግስታት ባቀረቡት ይግባኝ መሰረት ለመንግስታቱና ዋና ጸሐፊ ባስገቡት ማመልከቻ መሰረት ጉዳዩ እንደገና እንዲመረመር ተደረገ። ከዚያን ጊዜ ጀምሮ እስካለንበት ዘመን ድረስ እንደተዳፈነ ነው። ይባስም ብሎ የኢትዮጵያ መንግስት ጭፍጨፋው እንዲፈጸም ትዕዛዝ የሰጡት የጦር አዛዦችና ግብረአበሮቻቸው በሞላ የጦር ወንጀሉን በፈጸሙበት ቦታ ወይም ሀገር ፍርዳቸውን መቀበል ይገባቸዋል ብሎ ያመለከተውን እግዚኦታ ከቁብም ሳይቆጥሩት ለዚያ የተኩላ ልጅ የሚላኑ መስፍን ብለው ሐውልት አቆሙለት። ይህ አባዜ የነጩ ዓለም ለጥቁሮቹ ያለውን ከፍተኛ ንቀትና መዘባበት የሚያሳብቅ ነው። መረሳት የሌለበት ግዙፍ እውነት ከፊታችን ተገትሯል። እርሱም ያንኪዎቹና ያፌታውያኑ ናላ ለእኛ ለካማውያን ወንድሞቹ ያለውን አሉታዊ አስተሳሰብ ነው። ይህንን ሐሳብ በተከታዮቹ አንቀጾች አማካይነት ላብራራው እወዳለሁ። ነጮቹ ያፌታውያን የቀይ ህንዶቹ ከምድረ ገጽ ጠራርገው ሲያጠፏቸው ለታሪክና ለህሊና ለመታሰቢያ የሚሆን ሐውልት አላቆሙላቸውም። ያንን ዘረኛና የሰብአዊ ግፍ የፈጸሙትም አረማዊዎች አልተጠየቁም። ነጮቹ ያፌታውያን ባሕር አቋርጠው ሄደው አውስትራሊያ ያሉትን የአቦርጂኒ ጥቁሮች ሲደመስሷቸውም ተመሳሳይ መታሰቢያ አላቆሙላቸውም። ለመቶ ዓመታት ያህል የአውሮፓ የባሕር ላይ ወንበዴዎች ወይም ፕሬትስ እጅግ ቆፍጣናዎቹንና ጡንቸኛዎቹን ወጣቶች እየፈነገሉ ለሸንኮራ አገዳ ቈረጣና ለረኝነት ሲወስዷቸው የጮኸ የለም። ያንን ግፍና የሰብአዊ በደልም የሚዘክር በቂ ሥነ ጽሑፍ እና ኪነ ጥበባዊ ሥራ አልተሠራላቸውም። ታላቁ ዚቀኛ ሼክስፒር እንኳን ዘ ቴምፐስት በተባለው ተውኔቱ አማካይነት በአፍሪካውያኑ ላይ የተደረገውን የባሪያ ፍንገላ ልዩ ዕውቅና ሰጥቶታል። ከኩሽ ቤት ከሊቢያና ከሞሮኮ የሄዱት ኩርዶች፣ ባስኮችና ጀብሲዎችም በአውሮፓና በመካከለኛው ምሥራቅ አገር አልባ ሆነዋል። ከሰብአዊ ፍጡር በታች ተደርገው ሲኖሩ ማንም ከመጤፍ አልቈጠራቸውም። ማንም ታሪካዊ መሬታቸውንና ግዛታቸውን አልመለሰላቸውም። ደቡብ አፍሪካ ሰዎች ላይ በጠራራ ፀሐይ የተጨፈጨፉትን ጥቁር አፍሪካውያን የሚዘክር አንድም እንኳን ፊልም አልተሠራላቸውም። ሐውልትም አልቆመላቸውም። ነገር ግን በ1983 ዓ ም በጥቁር ወንድማማቾች መካከል የተደረገው የሩዋንዳና የብሩንዲውን የሁቱና ቱትሲ ሰብአዊ እልቂት አንዴ የዘር ማጥፋት ጄኖሳይድ፣ ሌላ ጊዜ የዘር ማጥራት ኤትኒክ ክላንስኒንግ ወዘተረፈ የሚል ቅጽል ስም እየሰጡ በሆሊውድና በሌሎቹም ተቋሞቻቸው አማካኝነት ይሸቅሉበታል። መጽሐፍ ጽፈውም ይቸበችቡበታል። ሩዋንዳውን፣ የብሩንዲውን፣ የአንጎላውን፣ የዛየር ኮንጎውን፣ የላይቤሪያውን፣ የሶማሌውን፣ የሱዳኑንና የዚምባብዌውን ችግር ከመጠን በላይ እያጋነኑ በማቅረብ ለካም ቤት ያላቸውን ንቀትና ፌዝ ይግቱናል። ነገር ግን የቦስኒያውን የሄርሶጎቪኒያውን ጉዳይ ሲመጣ ሌላ ሽፋን ይሰጡታል። የሃይማኖት መለያያ የፈጠረው ጣጣ እንደሆነ ሊሰብኩን ይጣጣራሉ። አሊያም ደግሞ የርዕዮተ ዓለም ግጭቶች ጣጣ ውጤት እንደ ተፈጠረ አድርገው ሊያሳምኑን ይፍጨረጨራሉ። ይህ ዘረኛና ከያፌታዊ ትምክህት የመነጨው አስተሳሰብ ነው ለተለያየ ዘመን በከንቱ የተሰውቱን ጥቋቁር ሰማዕታት ደመከልብ ያደረጋቸው። በየትም ቦታ ጥቁሮች ለያፌታውያንና ለአንዳንድ ቡርዣ ሴማውያን አሽከርና አገልጋይ ሆነው የምጽአት ጊዜ እንዲደርስ ይፈልጋል። ይህ ሊሆን የሚችልበት መጠነኛ ዕድልም አለው። የካም ቤት ተከፋፍሎና ተበታትኖ ነው ያለው። ታላቁ ንጉሥ ነገሥታችን አጼ ኃይለ ሥላሴና እናቱ ከተማ ይፍሩ የተለሙትን አፍሪካንና መላውን የጥቁር ሕዝብ አስተባብረን እንዲረዳዳ ማድረግ ካልቻልን ያፌታውያን እንደ ልባቸው ይፈነጩብናል። አንዳንድ ሴማዊ ቡርዣዎችም እንደ ባሪያ ፈንጋይ እየሆኑ ሴቶቻችንን ለጭንገረድነት፣ ወንዶቻችንንም ለዘበኝነት ይዳርጓቸዋል። እንደ አጋጣሚ ሆኖ በአሜሪካንም ይህ ወር የጥቁሮች ወር ነው። በአፍሪካ ደግሞ ትልቁ የጥቁር ሕዝብ ድል የተበሰረበት የአድዋም ድል የሚከበረው በዚህ ወር ነው። በተጨማሪም ትልቁ የጥቁር ሕዝቦች ኢሰብአዊ ጭፍጨፋም የተካሄደበት ወር ነው። በመሆኑም በመላው ዓለም ያሉትን ጥቁሮች በከንቱ ስለ ቀሩት ጥቋቁር ሰማዕታት ጋራ ልንጮሁላቸው ይገባል። ማጠቃለያ፣ በሀገራችን የኖረ አባባል አለ እንዲህ የሚል ነው። በእጄ ያለ ወርቅ ከመዳብ ይቈጠራል ወይም እኩል ነው ይባላል። የባርነትን ዋጋ ባንቀምሰው ኖሮ የነጻነትን ዋጋ ጣዕምም አናውቀውም ነበር። በነጻነት ደጃፍ መኖርን የለመደ ሰው ከባርነት ይልቅ ሞትን ይመርጣል። ለኢትዮጵያውያንና ለመላው የአፍሪካ ጥቁር ሕዝቦች የባርነት ብርቱ ሥቃይ ከሚያሳዩት ቀኖችም አንዱ የካቲቱ 12ቱ የጥቋቁር ሰማዕታት በዓል ነው። ከሰባ ስምንት ዓመታት በፊት በጥቁር አፍሪካውያን ላይ የተፈጸመው ግፍ ያዩት ሰዎች እጅግ ነው የሚያንገፈግፋቸው። የብሔራዊ ነጻነታችን ምልክት የሆነው ሰንደቅ ዓላማችን በኢትዮጵያና በአፍሪካ አህጉር መናገሻ ከተማ በማይውለበለብበት በዚያ የባርነት ወቅት በሦስት ቀናት ውስጥ ብቻ እንኳን ከሰላሳ ሺህ በላይ ዜጎች አልቀዋል። ሰንደቅ ዓላማችን በግፍ ወርዶ የፋሽስት ባንዲራ ከተካው አስር ወር እንኳ ሳይሞላው በኢትዮጵያ ሰማይ ላይ ሐዘን ሰፍኖ ነበር። ሕዝቡ አቀርቅሮ መሄድ ጀምሯል። ኩራት የለም፣ እራትም አልነበረም፣ አለኝታ የለም። ገበያና አደባባይ ወጥቶ በሰላም ለመመለስ ዋስትና አልነበረም። የጥቁር ሕዝብ የድል ብስራት ማወጃ የሆነችው ኢትዮጵያና ኢትዮጵያውያን በባርነት ሥር ሆነው እጅግ ተሳቀዋል። በባርነት ሥር ያለ ሕዝብ ማናቸውም ነገር ሊደርስበት ይችላል። ቢታሰር፣ ቢረገጥ፣ ቢሰደብ፣ ቢደበደብም ሆነ ቢገደል ለምን ብሎ መጠየቅ አይችልም። ምክንያቱም በባርነት ቀንበር ሥር ያለ ሕዝብ ማናቸውም መዓት ይደርስበታል። በባርነት ሥር ያለ ሕልውና በርግጥ ምንም ትርጉም የለውም። እኛ ኢትዮጵያውያንን በነጻነት መኖር ሕይወታችን ነው፣ ኑሮአችን ነው። በነጻነት መሥራት፣ በነጻነት ማሰብ፣ በነጻነት መማርና በነጻነት መብትን የማስከበር ልዩ ትዕምርት አለን። ልዩ ባሕሪም አለን፣ ልዩ ባህልም አለን። እነዚህ ከሌሎች ሕይወታችን የለችም። ያለ ነጻነት የምንኖር ከሆንን እንደ ሮቦት የምንንቀሳቀስ ሕቁራን ወይም ኢንፌሪየር ፍጥሮች ነን ማለት ነው። ከዚህ ሕቁርነት ሰውሮን የጥቁሮቹን ሰማዕታት ደም ሕያው ለማድረግ ያብቃን። ኢትዮጵያ ታሸንፋለች።
Abra a tua patronha, fica no meu አድማጮቻችን ከዚህ በመቀጠል የሳምንቱ ዋና ዋና ዜናዎችን አስደምጣለን። በመጀመሪያ ማረሰ ዜናዎቹ ባለፈው ሳምንት መንገደኞችን አስተፍሮ ጀኔቫ አረፈው የኢትዮጵያ አየር መንገድ ዳት ፓይለት የፖድካስት ጥገኝነት መጠየቁ ተገለጸ። ሚያና አንድነት ፓርቲ የጥሩ ሰላማዊ ሰልፍ በከፍተኛ ህዝብ ተሳትፎ ተጠናቀቀ። በሱዳን በኢትዮጵያኖች ላይ ከፍተኛ በደል እየደረሰባቸው መሆኑን የድምጻችን ሰማሪዶ ገለጸ። ሱዳንና ግብጽ ስላባይ ግድብ ያላቸው ልዩነቶች ለመፈተሽ በካርቱም እየታደረጉ በደቡብ ሱዳን ተፈላሚዎች መካከለ ያለው የርስ በርስ ግጭት እንደቀጠለ ነው። የሶማሊያ አልሻባብ ጥቃት ማድረሱ ተቀጥሏል። በቤተ መንግስቱ ላይ ባደረሰው አደጋ ብዙ ወታደሮች ተገደሉ። የአንድነትና የፍትህ ፓርቲ ከመደክ መባረሩን የፓርቲው መሪ ይፋ አደረጉ። ዜናዎች በዝርዝር ባለፈው በረራውን ከአዲስ አበባ ወደ አውሮፓ ያደረገ ኢትዮጵያ አየር መንገድ ረዳት ፓይለት የበረራውን አቅጣጫ መለወጥ በጀነባ ዓለም አቀፍ አውሮፕላን ማረፊያ የትግሮያን አገዛዝናው ጉዞ የፖድካስት ጥገኝነት መጠየቁ ተረጋግጧል። የረዳት ፓይለቱ ያበረረው ቦይንግ 767 መንገደኞችን አሳፍሮ የስዊዘርላንድ አየር ላይ እንዳለ የማረፍ ፈቃድ በመዘግየቱ ከአንድ ሰዓት በላይ በአየር ላይ ሲያንዣ መቆየቱ መገለጹ ይታወሳል። አውሮፕላኑ በአየር ላይ ከቆየበት ሰዓት በላይ 10 ደቂቃዎች ብቻ ለማረፍ ቢዘገይ ኖሮ የነዳጅ እጥረት ያጋጥመው እንደነበርም መረጃዎች ወጥተዋል። ረዳት ፓይለቱ የበረራውን ኃላፊነት ከዋናው ፓይለት የነጠቀበት ምክንያት የሆነው ዋናው ፓይለት ወደ ሽንት ቤት ሲሄድ በዚያው በሩን ስለቆለፈብን ነው ተብሏል። ከዚህ እርምጃዎች በኋላ አውሮፕላኑን በመቆጣጠር ቁርጠኝነትና ድፍረት የተመላበት ዓላማውን ለማሳካት ሲል በዓለም የአውሮፕላን ጠረፊያ ታሪክ አብራሪ ፓይለት በጠላፊነት ሊገለጽ የመጀመሪያው እንደሆነ አድርጎታል። ረዳት ፓይለቱ ከተደላደለ ኑሮ ላይ በቃ ይመረራይ ብሎ የብዙ ሚሊዮን ህዝቦችን ብሶት ለማስተጋባት በወሰደው አቋሙ የብዙዎችን ልብ ነክቷል። የትግሮያን አገዛዝ የተለመደውን የቅጥፈት ወንጀል በመሰንዘር ብዙ ቅሌት ያለው ክስ በረዳት ፓይለቱ ላይ ሰንዝሯል። ካፕቴን ኃይለ መድን አበራ የሰው ልጅ ለህሊናው ተገዥ መሆን እንዳለበትና የራስን ህሊና ንጹህ ማድረግ የሰው ልጅ ተቀዳሚ ማንነት ባህሪ መሆኑን ማሳይቷል። ረዳት ፓይለቱ ከምቾት ጋር ተጣብቆ የህሊና ባሪያ ከመሆን ህሊናውን ነጻ በማድረግ ምሳሌነቱን ማሳይቷል። በጥሩ ደሞዝ የሚተዳደር ለቤተሰቦቹም ለዘመዶቹም ሊተርፍ የሚችልው ያለው ለተጨቆነ ለተገፋና ለተበደለ በመቆም ያው ለሆነ ሁሉ የመፈስክናት እንዳድርብን አድርጓል። አውሮፓን ወደ ላገር ለማሳረፍ የህዝቡን ድምጽ ለማሰማት ቁርጠኝነቱ ማሳየቱ ፖለቲካዊ ዘስ ስላለው ከያገሩ ብዙ እናቆት ይጎረፈ ሲሆን በጉዳዩ ላይ የኢትዮጵያ የፖለቲካ ሰኞች አነ ድርጅት ጋር የተበቃ ለማቆም ወሰነ መሆኑም ተገልጿል። ኢትዮጵያኖችም የረዳ ፓይለቱን በስር ስለሚፈታበት ከስር ስለሚፈታበት ሁኔታ አስፈላጊ ትብብር እንዲያደርጉ ተጠይቋል። በሌላ በኩል ደግሞ የኢትዮጵያ አየር መንገድ በቀድሞ የንጉሰ ነገስቱ ዘመን እንኳን ምርጥ ኢትዮጵያኖች በአለም ዝናን ያተረፉ ያበሩትና ይመሩት የነበረው አየር መንገድ ዛሬ በግራዚያን ልጆች አብራሪነት መያዙ የመልማሎች ባንዳነትን አሳይቷል። ለታዛቢዎች በውያኔ አመለካከት ታማኝ ነው የሚለው ሰው ከአንድ ዘር የመጣ ወይንም ጣላይ ነው የሆነ ብቻ ለመሆኑም ያገኙት ውርደት በሚሹት የሚሰራበት መመሪያ መሆኑን አረጋግጧል ብለዋል። መያድና አንድነት ፓርቲ በጋራ የጠሩት የተቃውሞ ሰልፍ በዛሬው ዕለት ባህር ዳር ከተማ ብዙ ሺህ ህዝብ ድጋፉን በመስጠት መጠናቀቁ ከሀገር የደረሰን ዜና ዘገባ ገለጸ። መያድና አንድነት ፓርቲ በጣምራ የጠሩት የትግሬ ወያኔ አገዛዝ ካድሬዎችን የህዝብ ንቀት ጋጥ ወጥተን ለመቃወም ሲሆን በወያኔ ቅርንጫፍ በኤደን ጽፈት ቤት ፊት ለፊት በተደረገው ሰልፍ የሁለቱም ፓርቲዎች አመራሮች በስፍራው ተገኝተው እንደነበር የደረሰው ዜና አክሎ ገልጿል። የተቃውሞ ጥሪ የበአድን ካድሬ በህዝቡ ላይ የነዛውን ጸረ ህዝብ ፕሮፓጋንዳ የሚያጋልጡ መፈክሮችም ተሰምተዋል። የትግራይ ወያኔ አገዛዝ በካድሬዎቹ ላይ ምንም እርምጃ ለመውሰዱ የድርጊቱ ተባባሪና ጋጠወጦችን አሰልጣኝ ቡድን መሆኑን በቁጣ ህዝቡ ገልጿል። ሰልፉ ከተጠራበት ሳምንት ጀምሮ ወያኔ ካጋሮቹ ጋር ሆኖ ወጣቱን ሲያፈስና ሲያስር ሲያንገላታና ሲያስፈራራ የሰነበተ ሲሆን ሰልፉን ለመጨናገፍ ተባባሪ ወረቀቶችን ሲበትን እንደነበር ታውቋል። በተጨማሪም የትራንስፖርት መኪና አከራዮችና የታክሲ ባለቤቶችን መኪናቻችሁ ለተቃዋሚዎቹ ቅስቀሳ ብታውሱ ወዮላችሁ ንብረታችሁ ይቀማለሁ የሚል ዛቻም ሲያሰማ ሰንብቷል። የትግራይ ወያኔ አገዛዝ ለዛሬው ሰላማዊ ሰልፍ ከገጠር የተንቀሳቀሰውን ህዝብ ወደ ከተማ እንዳይገባ ሁሉንም አምስት ኬላሽ በመዝጋት ህዝቡን ከተሰላፊው ጋር እንዳይቀላቀል ማድረጉን መረዳት ተችሏል። ህዝቡ ግን ለሰልፉ አዘጋጆች ግምት እስከ 80,000 የሚደርስ በአደባባይ ወጥቶ የኤደንስ መሪዎች ባንዳዎችና ካድሬዎች ናቸው የሚል ተቃውሞ ሲያሰማ አርፍዷል። በሰልፉም በሰላማዊ ሁኔታ እንዲከናወን ህዝቡ በጨዋነት በተመላበት ሁኔታ እንዲካሄድ ስሜቱን ቆጥቦ መዋሉ ያስመሰግናል ማለት የሰልፉ አዘጋጆች ምስጋናቸውን አቅርበዋል። በሱዳን ኢትዮጵያኖችን ከፍተኛ በደል እየደረሰባቸው መሆኑን የንጻችን ሰማሪ ሊወጣ ያገለጸ ሪዶኑ አያይዞ እንደገለጸው ከሆነ ባለፈው ሐሙስ ለ77 ኢትዮጵያኖች ጠረፍ ከተማ ላይ መገደላቸውን አክሎ ገልጿል። ይህን አስተቃቂ ግድያ የደረሰው ከመተማ ቀጥላ የምትገኝ ባሶንዳ በምትባል የሱዳን ጠረፍ ከተማና አካባቢ እንደሆነና ለልቂቱ ምክንያት የሆነው የሱዳንና የወያኔ ዘራፊ ሽፍቶች አራት ሱዳናውያን በመግደላቸው በተነሳ የበቀል እርምጃ እንደሆነም ተገልጿል። ድምጻችን ሰማ ሬዲዮ እንዳሰማው ከሆነ ኢትዮጵያውያን በጅምላ እየገደሉ በወደ ጉድጓድ እየጣሏቸው እንደሆነ አክሎ ገልጾ የአራት ሱዳናዊን ህይወት በ100 ኢትዮጵያኖች ህይወት እንበቀል ያሉ በየመንገዱ ያገኙት ሁሉ እንደገደሉና ቀደም ሲልም በአካባቢው ከትናንትና ሐሙስ በፊት የ42 ያህል ኢትዮጵያኖች ሬሳ እንደተገኘም የድምጻችን ይሰማ ሬዲዮ አካባቢውን ነዋሪ ኢትዮጵያኖችን የአይን ምስክር አቢ በማድረግ በትናንትና ሐሙሱ ፕሮግራሙ ላይ አትቶታል። እነዚህ በሱዳናውያን እየታደኑ የሚገደሉ ኢትዮጵያኖች የትግራይ ወያኔ ግፍና የድህነትን አገዛዝ የተሻለ መተዳደሪያ ለማግኘት ሲሉ በመተማ በኩል ወደ ሱዳን ድንበር ከተማ መሸጋገር ከእጅ ወዳፍ የሚተዳደሩ ሰላማዊ ሰዎች እንደሆኑ በህይወት የተረፉት ከሰጡት ምስክርነት ለመረዳት ተችሏል። ሱዳንና ግብጽ ስለ አባይ ግድብ ያላቸው ልዩነቶች ለመፈተሽ በካርቱም ውይይት አደረጉ። ልዩነታቸውን ግን እየሰፋ መምጣቱም ተገለጸ። የሱዳንና የግብጽ የጋሮሽ የቴክኒክ ኮሚሽነሮች ባለፈው እሁድ በካርቱም 54ኛውን ጉባኤያቸውን አካሂደዋል። የሁለቱን አገሮች ብቻ ያካተተው ድርጅት በ1959 ዓ.ም ተመረሰ ለአባይ ወንዝ ፍሳሽ አስመልክቶ በእንግሊዝ አማካይነት ሁለቱ አገሮች ልዩነታቸውን በሚፈቱበት ሰነድ ባወጣው መሰረት በየዓመቱ የሚካሄድ ጉባኤ ሲሆን ጉባኤያቸውን ለውጭ ታዛቢዎች ዝግ አድርገውት እንደነበር ተገልጿል። ጉባኤው ያተኮረው ከግብጽ በኩል ዋነኝነት የህዳሴ ግድብ ያሳደረባትን ስጋት ሱዳንም እንድትጋራውና ከጎኗ እንድትቆም ለማድረግ ሲሆን፣ በሱዳን በኩል ግን የህዳሴን ግድብ በሚመለከት ስምምነት መድረስ ያለበት ኢትዮጵያንም ጨምሮ መካሄድ ሲችል ብቻ መሆኑን የሚገልጽ አቋም ማሰማቷ በዜናዎች ላይ ተዘግቧል። የግብጽና ኢኮኖሚ ደምስር ሆኖ የሚያገለግለው የአባይ ወንዝ ፍሳሽ በግድቡ መገንባት ምክንያት የሚያስከትለው ተጽዕኖ ምን ሊሆን ይችላል የሚለውን ስጋቷን የሚጋራለት የአዋቂዎች ጥናት አልተሟላም በሚለው ሙግቷ ላይ ጸንታ የያዘችው አቋማ ከትግራይ ወያኔ አገዛዝ በኩል በጎ ምላሽ አለማግኘቷ የዲፕሎማሲ ቀውስ ከሰሞኑ አስከትሎ ተገልጿል። ሱዳን ከወያኔ በሚቀርብላት የለም መሬት ልገሳ የተነሳ በግድቡ ስራ እንደማትጎዳ የገለጸች በመሆኗ ግብጽን ክፉኛ አስቆጥቷታል። ሰሞኑን የትግራይ ነጻ አውጪ ድርጅት በሽብርተኝነት ተመስርቶ በሱዳን ድጋፍ ለስልጣን እንዲበቃ ያስጠጠቁትና በጸረ ኢትዮጵያ ተግባሮቻቸው ኢትዮጵያን እንድትጎዳ ያደረገችበትን 39ኛውን ዓመት ለማክበር በመቀሌ በእንግድነት የተገኘው ፊልድ ማርሻል አልባሽር የትግራይ ያኛ አገዛዝ የሚያደርገው ሁሉ ደግፋለሁ የሚል ንባብ አሰምቷል። ወደ ካርቱም ከተመለሰ በኋላም የውጭ ጉዳይ ሚኒስትሩ በሰጠው መግለጫ ግብጽ ያዘችው አቋም ትክክል አለመሆኑና ሱዳን እንደማትጋራ ይፋ አድርጓል። የግብጽን ተከታይ እርምጃ ዓለም እየተበቀ ነው። ሞያኔ በሪፖርት ጋዜጣ ላይ የግብጽ የመጨረሻ ማራጭ ምን ይሆን በሚል ጥያቄ ሰንዝሮ መልስ አይሰጥበት ዘሎታል። በደቡብ ሱዳን ተፋላሚዎች መካከለ ያለው የእርስ በርስ ግጭት እንደቀጠለ ነው። በደራዳሮች አማካኝነት ትርክ ለማስተን ተጀምሮ የነበረው ድርድር ሁለተኛ ዙር ይቀጥላል ተብሎ ሲጠበቅ በመንግስትና በተፋላሚዎች መካከለ ያለው አለመተማመን የእርስ በርስ መካሰስን አስከትሎ ሰንብቷል። የፖድካስተኞች ዓለም ፈታትም ሌላው ወዘጋቢ ጉዳይ ሆኖ ቀርቧል። በጦርነት ተፋላሚ ኃይሎችም የግዛት መስፋፋት ለማድረግ ባላቸው ፍላጎት የተነሳ አዳዲስ የጦርነት ግንባሮችን በመክፈት የተኩስ ማቆሙን ውል እንዳላከበሩ የተባበሩት መንግስታት ተወካይ ገልጾ ሁኔታው ከቁጥጥር ውጭ መሆኑን ይፋ አድርጓል። በጦርነት ግንባር ላይ መንግስትና አማጽያኑ በዘይት ሀብት ክምችት የታወቁ ክልሎችን በቁጥጥራቸው ስር ለማድረግ በከባድ መሳሪያ ሲጓጉ ሰንብተዋል። በደቡብ ሱዳን ሰሜናዊ ክፍል እየተባባሰ በመጣው ጦርነት የብዙ ሰዎች ህይወት መጥፋቱን ተገልጿል። የጁባው መንግስት የዘይት ሀብት ስፍራዎችን ከአማጽያኑ ለመንጠቅ ባደረገው ዘመቻ የመሸነፍ ጽዋ እንደደረሰበት አማጽያኑ ጠቅሶ መንግስት ግን አስተባብሏል። አማጽያኑ እንደሚሉት ከሆነ ለድርድር ስንቀርብ ይዘታችን አስከብረን እንጂ አስረክበን ባለመሆኑ መንግስት ለጥቃት ከመጣ ጦርነቱ ይቀጥላል ብለዋል። በብላኩል ደግሞ ዩጋንዳ ጦር ከደቡብ ሱዳን መውጣት አለበት የሚለውን ጥሪ ባለመቀበል ዩጋንዳ ጦሯን ለመምራት በብዙ ቢሊዮን የሚቆጠር ዩጋንዳ ሺሊንግ ባጀት መመደቧን ሰሞኑን ይፋ አድርጋለች። ባለፈው ወር የአሜሪካ መንግስት ዩጋንዳ ጦሯን እንድታስወጣ የሰጠው ትዕዛዝ በመጣስ አዲስ መስፋፋት እያደረገ ሲሆን የደቡብ ሱዳን መንግስት የዩጋንዳ ጦር እንዲሰፍር ፍላጎት አለ የሚለውን ጥርጣሬ እያረጋገጠ መጥቷል። ዩጋንዳ በጦርነቱ ቀጥተኛ ተሳታፊ በመሆን የክላስተር ቦምብ ተጠቅማለች የሚለው ክስ እንዲረጋገጥላቸው አማጽያኑ አቤቱታ እያሰሙ ሲሆን የጁባ መንግስት ግን ጉዳዩን ለመሸፈን ሲል ማንም መርማሪ ወደ አካባቢው መሄድ አይፈቀድለትም ብሏል። የሶማሊያ አልሻባብ ጥቃት ማድረሱ እንደቀጠለ ነው። በአፍሪካ ህብረት ጣምራ ጦርና በወያኔ ሞራል ሰራዊት ተዳክሟል፣ አንቀስቃሴው ተበትኗል እየተባለ የሚነገረው አልሻባብ ቡድን ከሰሞኑ በቤተ መንግስቱ ላይ ጥቃት በማድረስ ህልውናውን አረጋግጧል። የሶማሊያ አሻንጉሊት መንግስት በየተሰበሰቡበት አዳራሽ እየተከታተለ ጥቃት በማድረስ አገሪቷ ወደ ተረጋጋ ሁኔታ እንዳትሸጋገር ለማድረግ ባለው እቅድ መሰረት ባለፈው አርብ የሶማሊያ ፕሬዚዳንት ቤተ መንግስት የጦርነት አውድማ አድርጎት ውሏል። አደጋ ያደረሱት አንድ የአጥፍተ ጥፋም ተሽከርካሪ ላይ በተጠመደ ቦምብ በግቢ ውስጥ እንደተነዳ ማድረግ ሲሆን አደጋው ሲያደርሱ ታጣቂዎቹ የሶማሊያን ወታደሮች መልዮ ለሰው እንደነበርም ተዘግቧል። ባርቦ ፍንዳታውና በተኩስ ልውውጥ የጠቅላይ ሚኒስትሩ ካቢኔ ሰብሳቢ ህይወታቸው ሲያልፍ 17 ወታደሮች አብረው መገደላቸውን ይፋ ሆኗል። ላለፉት 2 ዓመቶች ከፍተኛ ጥቃት የደረሰበትን አልሻባብ ሲያስተዳድራቸው ከነበሩ ከተሞች ለቆ ያለውን ኃይል በዋና ከተማው ማስገባት የውጭ መንግስታትና ሰራተኞችን መንግስታዊ ተቋማትን በማፈራረስ ላይ እንደተሰማራ የሚያረጋግጡ እርምጃዎች በመውሰድ ላይ ሲሆን ባለፈው ሳምንት የተባበሩት መንግስታት በሚጠብቀው የዓለም አቀፍ አውሮፕላን ማነሻና ማረፊያ ላይ አደጋ ጥሎ 6 የውጭ ዜጎች መገደሉንም ይታወሳል። በመጨረሻም ያንነት የፍትህ ፓርቲ ከመድረክ ስብስብ መባረሩ ይፋ ሆነ። በትናንትናው ዕለት ምክንያቱ ግልጽ ባልሆነ ሁኔታ ላልተወሰነ ጊዜ ከመድረክ እንዲታገድ የተደረገው ለምን እንደሆነ አጥጋቢ መግለጫ አልተሰጠም። ይህም ጉዳይ አስመልክቶ የፓርቲው ምክትል ሊቀመንበር ስለተባረሩበት ጉዳይ አስመልክቶ አንዳንድ ግምቶችን ለፍኖተ ነጻነት ለሚባል ጋዜጣ ሰጥተዋል። በመድረክ ከተመሰረቱት 8 ድርጅቶች ውስጥ ይቅርታ መድረክ አቀፋቸው 8 ድርጅቶች ውስጥ ከ5 የማይበልጡ የሚሳተፉበት ሲሆን በድምጽ ብልጫ የሚታገድ ውሳኔ ተጣለበት ያንን ፓርቲ ላይ ብዙ ወቀሳዎች ተሰንዝረዋል። ቀደም ሲል የጎሳ ድርጅትና የህብረ ብሔር ከሆኑ ድርጅቶች ጋር የሚያገናኛቸውና የሚያሳስራቸው ዓላማ ይኖራል ብሎ መገመት የዋህነት ያሉት አዛቢዎች ይህ ሁኔታ ውሎ አድሮ ሊከሰት እንደሚችል ቀደም ሲል ይታወቅ ነበር ብለዋል። ያንን ፓርቲ ራሱን የፓርቲ መታወቂያ ሰርቲፊኬት ለወያኔ አስረክቦ በመድረክ ውስጥ የተቀላቀለ በመሆኑ አሁን ከስብስቡ ሲባረር በምን ሰርቲፊኬት ህልውናው ሊያስከብር እንደሚችል ያለውን ቅል ህዝብ ያስተውቃል ተብሎ ይጠበቃል። አንዳንድ አዛቢዎች እንደሚሉት ከሆነ በሽምግልና ተደራድረው ባሉበት ሁኔታ ተቃቅፈው ካልሄዱ በስተቀር ለአንድነትም ሆነ ለቀሩት የመድረክ አባላት ለወያኔ የሚያገለግለው የፓርቲ ምዝገባ ህግ አስቸጋሪ ሁኔታ ላይ እንደሚጥላቸው ከወዲሁ አስተያየታቸውን የሰጡ ነው። አድማጮቻችን፣ የሳምንቱ ዜናዎች በዚህ ይጠቃለላሉ። Thank you.
የህዋት የልደት በዓል ፕሮፖጋንዳ ተልኮ የትግራይ ህዝብ ለኢትዮጵያዊነት እንዳይቆም ነው። የህዋት መሪ የነበረውን ሟቹን መለስ የተካው አዲሱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ህዋት ከ39 ዓመት በፊት የሽብርተኝነት እርሾ የጣለበትን የደደቢትን ጽንሱን የሚያስታውስበትን ዕለት ለመዘከር ከሰሞኑ ወደ መቀሌ አቅንቶ ነበር። የትግሬ ወያኔ ውልድ ድርጅቶችም በስፍራው እንዲገኙ በተሰጣቸው ትዕዛዝ መሠረት ህወሓት የሰጣቸውን ስም ይዘው የክህደትና የውሸት ድራማ ሲያዳንቁ ሰንብተዋል። እንግዶቹም በአንድ ድምፅ በዚች በትግራይ በመገኘታችን ደስ ብሎናል የሚል ንግግር አሰምተዋል። ለጉብኝት ወደ አንድ አዲስ አገር በመጓዛቸውም ኩራት እንደሚሰማቸው ገልጸዋል። የትግሬ ነጻ አውጪ ድርጅት የሚያስተዳድራት ድንበሯ ከኤርትራ፣ ከሱዳን፣ በቅርቡ ከጅቡቲ ጋር እንዲሆን የተቀየሰላት፣ በቀጣዩ ደግሞ ከኢትዮጵያ ጋር ለመደራደር ወይንም ለመቀራመት ጦሩን ያሰናዳው ቡድን የሱዳኑ ፊልድ ማርሻል አልባሺር በተገኘበት የትግሬው ፕሬዝዳንት አባይ ወልዱ ስለ ኢትዮጵያ ሳይሆን ስለ ታላቋ ትግራይ ትግርኛ ቅኝት ንግግር አድርጓል። ከተጋበዙት የአገር መሪዎች መካከል የጅቡቲና የዩጋንዳ በልዩ ልዩ ምክንያት ግብዣቸውን ባለመቀበላቸው፣ በጸጥታ ምክንያት የሶማሊያ ፕሬዝዳንት ባለመገኘታቸው ቅሬታው የገባው የህወሓት መሪ ይህን ታሪካዊና ወርቃማ ቀን የምናከብረው የተመኘነውን በማግኘታችን ነው ብለዋል። የትግሬ ነጻ አውጪ ድርጅት ያለው ትክክል ነው። ሚሊዮነሮች ብቻ ሳይሆኑ ቢሊዮነሮች ናቸው። ለዚህ ዘብ ያልቆሙ ለምንስ ሊቆሙ ይችላሉ? የነሱ ፈንጠዚያ ለበቀላቸውና በዝርፊያ ለበለጸጉበት እንደሆነ ግልጽ ነው። ህወሓት ስልጣኑን በመላው ኢትዮጵያ በአስተማማኝ ሁኔታ ለመዘርጋቱ የሚመክረው የሚያድመው በመቀሌ ነው። የቀረውን ሴራ የሚያጠናቅቁለት እነ ኃይለ ማርያም ደሳለኝ ናቸው። ጠቅላይ ሚኒስትር ኃይለ ማርያም በወያኔ ትእዛዝ ስር ያለ በወንበሩ ላይ እስካለ ድረስ ና ሲባል የሚሄድ፣ ዝም በል ሲባል ትእዛዝ የሚቀበል ቅምጥ ነው። የብሔርተኝነት ጽንፍ ያሳበዳቸው የትግሬ ነጻ አውጪ ድርጅት በነበረባቸው ውስጣዊና ጊዜያዊ ችግር ምክንያት የሥልጣኑን አውታር ኮድ እስከሚቀጥለው ምርጫ ድረስ የሚገለገልበት የተሸራረፈ ሥልጣን ሰጥተውታል። የትግሬ ወያኔ አገዛዝ በምርጫ ሽፋን ስም በ2015 በአዲስ ሲዋቀር ኃይለ ማርያም ደሳለኝ ከጨዋታው ውጭ ይሆናል። እስከዚያው እንዲገለገልበት ስለፈቀደላቸው ሰሞኑን በእናንተ መካከል በመገኘቴ ኩራት ይሰማኛል የሚል ንግግር አሰምቷል። አያይዞም የወያኔ አጋንንት በራሱ ላይ የሰፈረበት መሆኑን ለማረጋገጥ ሲል ኢትዮጵያን እንደ አገር ሳይጠቅስ እንደ ወያኔ ጠቅላይ ሚኒስትርነት አንደበቱ ሳይሸማቀቅ በሕዝብ መካከል ጥላቻን የሚያባብስ ንግግር አድርጓል። በባንዳዎች ዘመን ኢትዮጵያ በፋሽስት ግራዚያኒ የተጨፈጨፉበት ሰማዕታት በዚሁ በየካቲት ወር ታስቦ እንዳይውል፣ ለአገር ሕልውና አርበኝነት የተሰዉበት፣ ወራሪው ጦር በዜጎች ላይ ያደረሰው ጭካኔ የተመላበት ጭፍጨፋ በደመቀ ሁኔታ ታስቦ እንዲውል ስለማይፈቅድ የትግሬ ወያኔ ጠቅላይ ሚኒስትር ወደ ተጠራበት የትግሬ መንግሥት ማዕከል ወደ ሆነው በመሄድ ለአንድነታችን ጸር ከሆኑት ጋር የእንኳን ደስ አላችሁ ዋንጫውን ተጎንጭቷል። የኢትዮጵያ ሕዝብ በግፍ ተጨፍጭፎ በነጻነት ትግሉ የተሰዉትን አርማ በመያዝ በዱር በገደሉ ተዋድቀው ያቆዩልንን ውድ አገራችንን ባንዳዎች ከተቆጣጠሯት ወዲህ ለታሪክ ተነግሮ የማያልቅ ብሔራዊ ክህደት እየተፈጸመብን ነው። የህወሓት የአመፅ ጥሪ ዕለት በየዓመቱ በኢትዮጵያ ሕዝብ ንብረት የሚደገስበት ምክንያት ባይገባንም ባንዳዎቹ አንድ ዓላማ አላቸው። ዓላማቸውም ከረጅሙ ሕልማቸው ጋር የተያያዘ ነው። የጎረቤት አገሮች መሪዎች የሚሏቸውን በእንግድነት ጋብዘው የአየር ኃይል በረራ፣ ወታደራዊ ስልት የተቀነባበረ ትዕይንት የሚያሳዩት ለዛሬው በሐሳባቸው ያለውን ተግባራዊ ለሚያደርጉት የረዥሙንና የአምሳያችን መገለጫ ያሉትን ባንዲራ ድንበር ዓለም እስኪለምደው የሚያስተዋውቁበት አጋጣሚ ለመሆኑ ግልጽ ነው። ከ39 ዓመታት አገር ለመገንጠል የትግራይ ነጻ አውጪ ብለው የሰየሙትን ጽንፈኛ ቡድን ከግቡ ለማድረስ የአገር ሕልውናን ለጠላቶቻችን አስማምቶ የአገርን ንብረት አውድሞ ወደ ሥልጣን እርካብ ላይ ቁጢጥ ካለበት ጊዜ አንስቶ ይህንኑ የመገንጠል መንፈሳቸውን ይዘው በሕዝብ ንብረት የሥነ ልቦና ችግሮቻቸውንም ለክፉ ቀን ለማሰንበት በዓል እያዘጋጁ መደለቃቸው ፈውስ የማይገኝለት ችግር ላይ እንዳሉ ገሃድ ነው። መገንጠል፣ ነጻ መውጣት የመጨረሻው ዓላማቸው ነው ብለው አላማችን ነው ብለው ለያዙት ማስፈራሪያ የካቲት 11 የትግራይ ንጻውጭ ድርጅት ብሔራዊ በዓል ነው በሚል የኢትዮጵያን ህዝብ አንጡራ ሀብት የነዚህን የስለን ቦና ተጠቂዎች ምኞት በሚረኩበት ሁኔታ እንዲያከብሩ ይከፍላል። ኢትዮጵያውያኖች የደረስንበት የሀገር ውድቀት ደረጃ የህዝብ በደልና መፋለስ ስቃይና መከራ ግድ ሊለን እንደማይችል የተገነዘበ የትግራይ ንጻውጭ ድርጅት ከመቼውም ጊዜ በበለጠ ኢትዮጵያዊነት በየክልሉ በተዘጋጁ የነጻ ታጣቂዎች የተጎዳ በመሆኑ እቅዶቻችንና ስልቶቻችን ሰምረውልናል በሚል ግብዝነት ወጣቱን ሽማግሌውን አዛውንቱን ሰብስበው ይህን በዓል ካላከበርክና ይዘው ካልቆየ ቀጣዩን የነጻነት ፊልማ እውን አታደርገውም የሚል ዘመቻና ቅስቀሳ እያካሄዱበት ነው። ወያኔ ህወሓት ወይንም የትግሬ ነጻ አውጭ ድርጅት አኩይ ተግባሩን ለመረዳት የተቸገርን ለትግሬ ወያኔ አገዛዝ አባሪና ተባባሪ በመሆን በጥቅም ሽሚያ ስር የወደቅን ካልሆን በስተቀር ነጻ አውጭ ድርጅት ያላመድን ያለውን ዝግጅት የተለየ መዝሙር አለው። መዝሙሩ የሚለው በትግሬ ወያኔ አገዛዝ ስር ሆናችሁ የምንላችሁን ካላደረጋችሁ፣ የነጻ አውጭ ድርጅት በዓል የኛም ነው ካብላችሁ ካልተቀበላችሁ፣ ወሳኝና ፈላጭ ቆራጭ ለሆነ የትግሬ ወያኔ አገዛዝ ካልተገዛችሁ የኢትዮጵያ ልዩ ልዩ ክፍሎች ያውዳ ውጊያዎች መናኸሪያ እናደርጋታለን እኛም ተጠቃሚዎች እንሆናለን የሚለውን አቋማቸውን እያጠናከሩ ነው። የትግሬ ነጻ አውጭ ድርጅት በዓል ዋንኛው ስትራቴጂ በትግራይ ህዝብ ጉያ ሆኖ የዚህ ወገን የዚህ ነገድ የዚያ ነዋሪ ትግሬዎችን ይጣላል ያስባለ ህዝቡን ከኢትዮጵያዊነት ለመነጠል የሚያደርገው ዘመቻ አንዱ ክፍል ነው። በሌላው የአገሪቷ ህዝብ በጥላቻ ስለሚያይህ ከኛ ጋር አብር የሚለውን ፕሮፓጋንዳ በተለያየ መልክ ይገልጸዋል። በዚህ ወጥመድ ሸብቦት ያለው ህዝብ ህወሓት ለሚከተለው ዘረኝነት ጠቅሞታል። በየዓመቱ በበዓል ስም የሚያጠልቁለትን ካባ ህወሓትና የህወሓትን ቂም ነጥሎ ለመረዳት እንዳያስብ አድርጎታል። የደደቢት አደንቁረህ ግዛ ፕሮፓጋንዳ አላባራም። የመርሰነሪ ቡድን ልደት የህዝብ ብሔራዊ በዓል ሆኖ መከበሩ ለሁላችንም ውርደት ነው። እኛ ኢትዮጵያውያኖች የትግሬ ነጻ አውጭ ድርጅት አክብሩ የምንባለውን በዓል ውስጡን ፈትሸን መፈተሽ ይጠበቅብናል። የትግሬ ነጻ አውጭ ድርጅት እኛ ካልተመቸናቸው ኢትዮጵያ ትበታተን ብለው ለሚፈጽሙብን እርምጃ ባጥቂነት የሚያሰልፉት ነው። ህዝባዊ ወያኔ ሐርነት ግንባር በዓል በቅድና በስልት የሚተዳደር የኢኮኖሚ ጡንቻው የዳበረ የጦር ኃይል አመራር ያለው በአገር ላይ የበላይ አገር ሆኖ እንዲንቀሳቀስ ተፈቅዶለት እንደሚሠራ እና ኃይለ ማርያም ደሳለኝ ያውቁታል። እኛ ኢትዮጵያውያኖች የወያኔ ትግሬ ዘረፋ ከላይ እስከታች በተደራጀ ስልት እንደሚካሄድ እናውቃለን። ለጊዜውም ቢሆን እና ኃይለ ማርያም ደሳለኝ እኛን አትንኩ እንጂ አድርጉ ብለው ቃለ ቡራኬ የሰጡበት ዝርፊያ እንደሚካሄድም ይታወቃል። በአገራችን ሙስና ስጡ ተቀበሉ የሚለው መዛለፍ የሚካሄደው ባርነት ግንባሩ ውስጥ መሆኑን ሁሉም ያውቀዋል። የውጭ ወራሪዎች በቀደምቱ ዘመናት ኢትዮጵያን ሲዳፈሩ ሁለት ስትራቴጂዎችን ያሰሉ ነበር። አንዱና ዋናኛው የኦርቶዶክስ ሃይማኖትን ማዳከም ሲሆን፣ በሁለተኛ ደረጃ ደግሞ በአማራው ህዝብ ላይ የስነ ልቦና ጦርነት ማካሄድ በሚሉት ዙሪያ ላይ የተነደፈ ስትራቴጂ ነበራቸው። የትግሬ ነጻ አውጭ ድርጅት ስትራቴጂ ደግሞ ከዚሁ መሰሪ ሐሳብ የመነጨ ነው። ስለሆነም እና ኃይለ ማርያም ደሳለኝ የትግሬ ነጻ አውጭ ድርጅት ምሽግ የሆነውን ቦታ በስልጣን እርካባቸው አያስተዳድሩትም። ቢመለከታቸው ኖሮ የትግራይን ህዝብ በሽብር ይዞ የቀበርካቸውን ጠላቶች ይመጡብሃል፣ ሽብርተኞች አልተኙልህም፣ ትምክተኞች ቂማቸውን አልተውም፣ ከህወሓት በስተቀር ሌሎቹ ጭራቆች ናቸው እያሉ የሚነዙትን ፕሮፓጋንዳ ተው፣ አብሮ ለመኖር ከተፈለገ ጥላቻ ይቁም ማለት ነበረበት። ከሁሉ በላይ ደግሞ ኢትዮጵያ እየፈረሰች ትግራይ እንዴት ልትቆም ትችላለች ብሎ መጠየቅ ነበረበት። የትግሬ ነጻ አውጭ ድርጅት ለ39 ዓመታት ያህል ለኢትዮጵያዊነት ማስጠንቀቂያ እየሰጠ ቆይቷል። የአገርን ህልውና ተዳፍሮ በሀገርና በህዝብ ላይ የሚቀልደውን ወያኔ ከትከሻችን ላይ አራግፈንና በአጣዳፊ ካልጣልነው ኢትዮጵያን በሞግዚትነት ይዞ ሀብቷን ከመዝረፍ በስሟ ውልና ብድሮችን ከመፈጸም ከምትዳከመዋ ኢትዮጵያ ታላቋን የትግራይ ትግርኛ ከማበልጸግና ክልል ከማስፋፋት ተግባሩ ወደ ኋላ እንደማይል ለሁላችንም ግልጽ ሊሆን ይገባል። በመሃል አገር በኢህአድግ ድሪቶ ተጠቅልለው የሚጠሩት የስም ድርጅቶች ለህወሓት ህልውና ስለሚያስፈልጉ ህወሓት አላንዳች ልጓም የኢኮኖሚ ዝርፊያውን እንዲያካሄድ እገዛ ያደርጋሉ። ያገዛዙ የፖለቲካ መዋቅር እንደ መከላከያ የጦር አዛዦች የደህንነት የፖሊሲዎች ጉዳይና የፍትህ አካላትን በህዋት ጅንዲያዝ ድጋፍ ይሰጣሉ። አድርጉ የሚባሉትን ሁሉ ያደርጋሉ። ግንባሩ በጮርቃነቱ የትግራይ ትግርኛ ወይንም ታላቋን ትግራይን ለመትከል ያዜመው ከነበረው ፕሮፓጋንዳ ራሱን ነጻ አላደረገም። እባብን የልቡን ክፋት አይቶ እግር ነሳው ይባላል። እንዳጀማመራቸው ተሳክቶላቸው ቢሆን ኖሮ የዛሬዋ ኤርትራ ከሰፋችው ትግራይ ጋር በመሆን የትግራይ ትግርኛ መንግስት ለመመስረት ነበር። ለጊዜው ተደናቅፏል። የህዋት ውልደትና አድገት ከዚህ የጽንፈኝነት ምኞት ላይ የተመሰረተ ነው። ጥቂት ወሮበሎችና ባንዳዎች በረሃ የገቡበት ቀን የትግራይ ህዝብ በዓል ሊሆን አይችልም። የደደቢት አደንቁረህ ግዛ ድራማ የጽንፈኞች እብደት ነው። ድል ለኢትዮጵያ ህዝብ።
ማስተዋቂያ የስብሰባ ጥሪ አውስትራሊያ በፐርዝ ለምትገኙ ትውልድ ኢትዮጵያውያንና ኢትዮጵያውያን ክቡር አቶ ተክሌ የሻው የሞረሽ ወገኔ አማራ ድርጅት ሊቀመንበር በአውስትራሊያ ከሚገኘው ማንኛውም ኢትዮጵያዊ ጋር ስለ ሀገራችን ወቅታዊ ሁኔታ በአማራው ህዝብ ላይ የተፈጸመ ስላለው የዘር ማጥፋትና ማጽዳት ዘመቻ አስመልክቶ ከናወሬዎቹ ጋር ተገናኝተው ለመወያየት ተዘጋጅተዋል። ስለዚህ ይህንን ወቅታዊ ጉዳይ ከታሪክ ባለሙያውን አንደበት ርዕቱ ክቡር አቶ ተክሌ የሻው ጋር ለመወያየት እንዲችሉ ለፐርዝ ህዝብ ማሳሰቢያ በተመረጠው ቀንና ቦታ እንዲገኙ ይህ ጥሪ ቀርቦሎታል። በስብሰባው ቀን ሐሳብና ጥያቄ ካለዎትም ይመልሱልዎታል። ብቻ የስብሰባውን ሰዓትና ቦታ አክብረው በወቅቱ እንዲገኙ በታላቅ አክብሮት ተጋብዘዋል። ክቡር አቶ ተክሌ የሻው የሚቀጥለው ወር ማርች 2014 ቦታ ሉፍቶስ ሴንተር ሌደርቪል ኮሚኒቲ ሆል ሰዓት 1:30 ፒኤም ይገኛሉ። ያስታውሱ እንዳይረሱ ማብራሪያ ከፈለጉ የስብሰባው አስተባባሪ ጊዜያዊ ኮሚቴ ቴሌፎን 04-34-39-10-75 ወይም 04-21-00-26-75 ይደውሉ ያገኙናል። ኢሳት ገለልተኛ ይሁን ዘንድ እንደገና ይዋቀር። ስልክ ጣላፊው ሰላይ ጋዜጠኛ የሚል አንድ ጽሑፍ አነበብኩ። ሲያትል የሚኖር አንድ ኢትዮጵያዊ ናቸው የጻፉት። ያውራምባ ታይምስ ጋዜጠኛ ዳዊት ከበደን አጠንክረው ይተቻሉ። በቅርቡ በድረገጾችና ፌስቡክ የተለቀቀው አቶ አበበ ገላው የተናገሩትን አንዳንድ አባባሎችን የያዘ ኦዲዮ ነው። ይህ ኦዲዮ አቶ አበበ ሳይውቁት የተቀዳ ነው። ይህ አይነቱም ንግግርን በሚስጥር የመቅዳት የፓፓራዚ ተግባር በጣም አሳዛኝ ከመሆኑም በተጨማሪ ነውርም ነው። የሲያትሉ ጸሐፊ ይሄን ነዋራ ተግባር የፈጸሙት አቶ ዳዊት ከበደ ወይንም ፊኒክስ አሪዞን የሚኖር የአቶ ዳዊት ከበደ ወንድም እንደሆኑ ሊነግሩን ይሞክራሉ። በኦዲዮ የአቶ ዳዊት ድምፅ ስለመኖሩ የሚያመለክት ምንም መረጃ በሌለበት ጻፊው በበላምት ከአቶ ዳዊት ጋር ችግር ስላላቸው አቶ ዳዊትን መክሰሳቸው ሌላው ነዋራ ተግባር ነው። ይህንን ኦዲዮ በሚስጥር የቀዳው ማን ሊሆን እንደሚችል ከማንም በላይ ሊያውቁ የሚችሉት አቶ አበበ ገላው ናቸው። ለምን ቢባል በአውዲዮ ያለውን በሚናገሩበት ጊዜ አብረዋቸው የነበሩትን ሊያስታውሱ የሚችሉት እርሳቸው በመሆናቸው፣ ስለዚህ ከራሳቸው እስክንሰማ ድረስ ብዙም በመላምት ላይ ጊዜ ባናጠፋ መልካም ነው። ይልቅስ አንዴ ይፋ ከሆነ ዘንድ አቶ አበበ በተናገሯቸው ቁም ነገሮች ዙሪያ አንዳንድ ሐሳቦች ልስጥ። እርሱም የእሳትና የግንቦት ሰባትን ግንኙነት በተመለከተ ነው። አቶ አበበ ገላው ኢሳት የአንድነት ድርጅት ጥገኛ እንደሆነ በመግለጽ ራሱን ሪፎርም ማድረግ እንዳለበት ነው የተናገሩት። አቶ አበበ የኢሳት ባልደረባ የነበሩ እንደመሆናቸው የእርሳቸው ምስክርነት ኢሳት የግንቦት ሰባት ጥገኛ እንደሆነ አንዱ ትልቁ መረጃ ነው። አንድ በሉ ኢሳት በስፋት የግንቦት ሰባት የሚዲያ ዊንግ እንደሆነ የሚከሱ ጥቂቶች አይደሉም። አቶ መለስ ዜናዊ በኢቲቪ ወይም በኢትዮጵያ ቴሌቪዥን ሁሌ ይታዩ እንደነበረ የግንቦት ሰባት አመራር አባላትም በየጊዜው በስፋት በኢሳት ይቀርቡ እንደነበረ ሁላችንም እናውቀው ነው። አገር ቤት ያሉ ድርጅቶች በኢትዮጵያ ውስጥ ህዝባዊ ስብሰባዎችን ሲያደርጉ አንዳች የማይዘግብ የነበረው ኢሳት ግንቦት 7 እና ኦነግ በየከተማው የሚያደርጓቸውን ስብሰባዎች በስፋት ያስተላልፍ እንደነበረ የሚረሳ አይደለም። ሚዛናዊነት በጎደለው መልኩ ግንቦት 7ን ለማራገብ ይቀርቡ የነበሩ ዘገባዎች በራሳቸው ኢሳት የግንቦት 7 ጥገኛ እንደሆነ የሚያመልክቱ መረጃዎች ናቸው። ሁለት በሉ የግንቦት 7 እና የኦነግ ዳንኪራ እንደ በረዶ ከቀዘቀዘ በኋላ የመጣለ የተባለው የነጻነት ባቡር ሐዲድ ስቶ ተገለበጠ መሰለኝ ሳይመጣ ሲቀር ኢሳት ምናልባትም የሚዘግቡትን ሲያጡ በተለይም የሰማያዊ ፓርቲ ሰልፍ ከጠራ በኋላ እና የአንድነት ፓርቲ የሚሊየም ድምጽ ለነጻነት እንቅስቃሴ ሲጀምር ያኔ አገር ቤት ለሚደረገው እንቅስቃሴ ያየር ጊዜ መስጠት ጀመሩ። ይህንን ጥሩ አዝማሚያ ነው በሚል በደስታ ተቀበል ነው ለኢሳቶች በዚሁ እንዲቀጥሉ ማበረታቻ መስጠት ጀመርን። ዶክተር ብርሃኑ ነጋ ካንድ አገር ወይም ግብጽ ወይም ኤርትራ ሳይሆን እንደማይቀር ነው $500,000 እንደተቀበሉ ከዚያም $200,000 ለኢሳት እንደተመደበ የሚገልጽ የማይካድ መረጃ ይፋ ሆነ። በአንድ በሲያትል ስብሰባ $50,000 ለኢሳት እንደተሰበሰበ አስታውሳለሁ። በአራት የሲያትል አይነት ስብሰባዎች $200,000 መሸፈን በቀላሉ ይቻል ነበር። ኢሳት ከሻቢያ ወይም ግብጽ በግንቦት 7 በኩል የተሰጠውን ገንዘብ መመለስ በይፋም ራሱን ከዶክተር ብርሃኑ ነጋ ማግለል ነበረበት። ግን ያ አልሆነም። ይህም በርግጥ ኢሳት በግንቦት 7 ጥገኝነት ስር መሆኑን የሚያሳይ አንድ ሌላ መረጃ ነው። ሶስት በሉ የኢሳት ስራ ስኪያጅ ይሁን ኃላፊ የሆኑት በዲሲ የሚኖሩት የተከበሩ አቶ ናአምን ዘለቀ ይባላሉ። በአካል አላውቃቸውም ግን ጎበዝና ጠንካራ ዲሞክራሲ አክቲቪስት ናቸው። አቶ ናአምን በብዙ ሰዎች ዘንድ ይታወቃሉ። አቶ ናአምን የጥምረት ዋና ጸሐፊ ናቸው። ጥምረት ደግሞ የግንቦት 7 የአንድ የአፋር ድርጅትና አንድ አሁን የረሳሁት ድርጅት በጋራ የሚመሰረቱት ግንባር ነው። በሌላ አባባል አቶ ናአምን ግንቦት 7 ጋራ የሚሰሩ ሰው ናቸው። ይህን በራሱ ኢሳት የግንቦት 7 ጥገኛ እንደሆነ የሚያሳይ ሌላ መረጃ ነው። አራት በሉ ሌሎችን መረጃዎች መዘርዘር ይችላልው ግን ነጥቤን ለማሳየት የቀረብኩት መረጃዎቹ የሚበቁ ይመስለኛል። ወደፊት መፍትሄ ሐሳቦቼ ልምጣ። ሌሎችን መረጃዎች ይቅርታ ወደ መፍትሄ ሐሳቦቼ ልምጣ። ሚዲያ አስፈልጊ ነው። ኢሳት ለትግሉ በጣም ያስፈልጋል። ኢሳት የበለጠ እንዲጠናከር መደረግ ያለበት ይመስለኛል። ለዚህም በዋናነት ከግንቦት 7 ጥገኝነት መውጣት ይኖርበታል። መሰረታዊ የመዋቅር ለውጥ መደረግ አለበት። ለዚህም እንዲረዳ አንዳንድ አሰቦችን ላቀረ። አንድ ኢሳት ግልጽነትና ተጠያቂነት ሊኖረው ይገባል። የሚንቀሳቀስበት ባጀት ወጪ በግልጽ መታወቅ አለበት። ኢሳት የህዝብ ነው ካልን ህዝብ ሊደግፈውና ሊንከባከበው እንደሚገባ ካመንን በሚስጥርና ህዝብ ሳይውቅ የሚደረግ ነገር የቦርድ አባላቱም ኢሳት በኦዲተሪያል ፖሊሲው መሰረት እንደሚንቀሳቀስ በየጊዜው ማረጋገጥ ይኖርባቸዋል። ከላይ እንዳስቀመጥኩት ኢሳት አስፈልጊ ነው። ኢሳት በትክክል መረጃ እንዲያቀርብልን እንፈልጋለን። ኢሳት ለዲሞክራሲ፣ ለሰላም፣ ለነጻነት የሚያደርገው ትግል በመደገፍ አንጻር ቁልፍ ሚና ይጫወታል ብለን እናምናለን። ዳግማዊ ኢቲቪን አንፈልግም። ኢሳት በቶሎ ሪፎርምድ ይሁን።
You know, you're a child, 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 you know
አርማጮቻችን ሳምንታዊ ፕሮግራማችን ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ በፕሮግራማችን መዝጊያ ዘፈን ሰነበታችኋለን። ድል ለኢትዮጵያ ሕዝብ።
Chocolate,